ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ሀገራችን ከገባችበት የፖለቲካ አፍርካ ወይም ፖለቲካል ቴድኖ ማውጣት ስለማይችሉ ስልጣኑን ለጊዜያዊ ሲቪል አስተዳደር እንዲያስረክቡ
በየሳምንቱ ምርጫ ስለማይደረግ ሶስት ዓመት ታክሰን ያለን ሀሳብ ይዘን ቀርበን እኛም ይዘን ቀርበን የኢትዮጵያ ሕዝብ የሚፈርደውን ፍርድ በጸጋ መቀበል።
ክቡር ጠቅላይ ሚኒስትር፣ በተለይ በአማራና በኦሮሚያ ክልል እየታየ ያለው ችግሮችን በዘላቂነት እንዲፈቱና የህዝቡን ሰላም ለማስጠበቅ በመንግስት በኩል ምን እየተሰራ ይገኛል?
የኢትዮጵያ የፓርላማ አባላት ለጠቅላይ ሚኒስትር አብይ አህመድ ያቀረቧቸውና ጠቅላይ ሚኒስትሩ ከሰጧቸው ምላሾች የተወሰደ ነበር የሰማችሁት። በዕለቱ አብይ ርዕስ ዝርዝሩን ይዘናል። የደቡብ ኢትዮጵያ ክልል 12ኛ ፌዴሬሽን አባል ሆኖ እንዲደራጅ የኢትዮጵያ ፌዴሬሽን ምክር ቤት ወስኗል። የዚህም ዝርዝር ደርሶናል፣ በመጽሔቱ ክፍለ ጊዜ ይቀርባል። ሐሙስ ሰኔ 29 2015 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። እንግዲህ ወልዴ ለሰዓቱ የዓለም ዜናዎች ተሰይሟል። ብርሃን ኃይሉ ለቅንብሩ፣ ሎፔዝ ደግሞ ለስርጭት ምህንድስና አብረናል። እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና።
በድጋሚ እንደምናመሻችሁ፣ ዜናውን የማሰማችሁ እንግዲህ ወልዴ ነኝ። የክልልና ሌሎች ኃይሎችንም እንደሚያፈርሱ ጠቅላይ ሚኒስትር አብይ አህመድ መናገራቸው፣ የፌዴሬሽን ምክር ቤት አዲስ ክልል ምስረታን ማጽደቁ፣ እንዲሁም የአሜሪካ ዜግነት ለማግኘት የሚሰጠው ፈተና በአዲስ መልክ ሊዘጋጅ መሆኑ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። የሕገ ወጥ ቡድኖች በአገሪቱ አንድነት ላይ አደጋ ደቅነዋል በሚል የክልልና ሌሎች ኃይሎችንም እንደሚያፈርሱ ጠቅላይ ሚኒስትር አብይ አህመድ ዛሬ ለፓርላማው ተናግረዋል። የልዩ ኃይሎቹ የሚፈርሱት ከፓርላማውና ከሕዝቡ በመጣው ጥያቄ መሠረት ነው ሲሉ ጠቅላይ ሚኒስትሩ አክለዋል። ኃይሎቹ በብሔራዊ አንድነት ላይ ከፍተኛ ስጋት መደቀናቸውን ያንሱት አብይ በሱዳን በመታየት ላይ ያለውን እንደ ምሳሌ አንስተዋል። ከመከላከያ፣ ከፖሊስ እንዲሁም ከሌሎች መደበኛ የጸጥታ ኃይሎች ውጪ የታጠቀ ሰራዊት እንደማይኖር ጠቅላይ ሚኒስትር አብይ አስታውቀዋል። ይህ እስከሚረጋገጥም ዘመቻው ይቀጥላል ሲሉ አክለዋል። የክልልና ሌሎች ኃይሎችን ወደ መደበኛ መከላከያ ሰራዊት ለማዋሃድ መንግስታቸው ያወጣው እቅድ በተለይም በአማራው ክልል ጠንካራ ተቃውሞና ሁከት የተቀላቀለበት የተቃውሞ ሰልፍ እንዳስከተለ የኤኤፍፒ ዘገባ አስታውሷል። መንግስታቸው የአማራ ክልልን ለማዳከም እየሰራ ነው የሚል ክስ እንደሚቀርብበትም ሪፖርቱ ጨምሮ ጠቁሟል። ጠቅላይ ሚኒስትሩ በበኩላቸው በአማራ ክልል ላይ ብቻ ያተኮረ ሳይሆን በሁሉም ክልሎች ላይ ተግባራዊ የሚደረግ መሆኑን ለፓርላማው በሰጡት ገለጻ አስታውቀዋል። አድማጮች፣ የዛሬውን የፓርላማ ውሎ በልዩ ዘገባችን ይዘነዋል። የኢትዮጵያ የፌዴሬሽን ምክር ቤት ትላንት ባካሄደው ስብሰባ የደቡብ ኢትዮጵያ ክልል ተብሎ የተሰየመ ለአገሪቱ 12ኛ የሆነ ክልል መመስረቱን ይፋ አድርጓል። በብሔረሰቦች ብዝሃነት የሚታወቀውና የደቡብ ኢትዮጵያ ብሔር ብሔረሰቦችና ሕዝቦች ክልል ተብሎ ይጠራ በነበረው ክልል ውስጥ የነበሩ ዞኖችና ሌሎችም አስተዳደሮች ባለፈው የካቲት ባደረጉት ሕዝበ ውሳኔና በቅርቡ የወላይታ ዞን ዳግም ውሳኔ ሕዝብ ይፋ ከተደረገ በኋላ አዲስ ክልል ተመስርቷል። አዲሱ የደቡብ ኢትዮጵያ ክልል ጠቅላይ ሚኒስትር አብይ አህመድ ከአምስት ዓመታት በፊት ወደ ሥልጣን ከወጡ ወዲህ የተመሠረተ ሦስተኛው ክልል ነው። የፌዴሬሽን ምክር ቤቱ የአዲሱን ክልል ምስረታ በሙሉ ድምፅ ማጽደቁን ባወጣው መግለጫ አስታውቋል። ስድስት ዞኖች እና ሌሎች አምስት ልዩ አስተዳደሮች ውስጥ የሚገኙ ፍላጎታቸውን ባደረጉት ሕዝበ ውሳኔ በገለጹት መሠረት በአንድ የክልል መንግሥት እንዲዋቀሩ ተወስኗል ሲል ምክር ቤቱ ባወጣው መግለጫ አመልክቷል። ሲዳማና ደቡብ ምዕራብ የተሰኙ ክልሎች ከሁለት ዓመታት በፊት መመስረታቸው ይታወሳል። አድማጮች፣ ይህንንም ዘገባ በተመለከተ በትንታኔው ክፍለ ጊዜ እንመለስበታለን። ኬንያን ከሶማሊያ በሚያዋስነውና ማንዴራ ተብሎ በሚጠራው አካባቢ በአልሸባብ ትናንት ረቡዕ ደርሷል በተባለ ጥቃት 20 ነውጠኞች መገደላቸውንና 8 የፖሊስ ኃይል አባላት መጎዳታቸውን የኬንያ ብሔራዊ የፖሊስ ኃይል አስታውቋል። የልዩ ፖሊስ አባላቱ በማንዴራ አካባቢ ቅኝት በማድረግ ላይ ሳሉ በደፈጣ ከባድ ተኩስ እንደተከፈተባቸው ፖሊስ ጨምሮ ገልጿል። ፖሊስ ከባድ መሳሪያዎችንም እንደያዘ አስታውቋል። ከአልቃይዳ ጋር ግንኙነት ባለው አልሸባብ በርካታ ጥቃቶች መፈጸሙን ተከትሎ ለረጅም ጊዜ ተዘግቶ የቆየውና ሁለቱን አገራት የሚያገናኘው መንገድ እንደገና የመከፈቱን ጉዳይ እንዳዘገየው የኬንያ መንግስት በትናንትናው ዕለት አስታውቋል። ወታደሮቿ በሶማሊያ የአፍሪካ ህብረት ሰላም አስከበሪ ኃይል ውስጥ ተሳታፊ የሆኑት ኬንያ ከአስር ዓመታት በፊት ነውጠኞችን ለመደምሰስ በሚል ጦሯን ወደ ሶማሊያ ከላከች በኋላ በተደጋጋሚ ከአልሸባብ የበቀል ጥቃት ሲደርስባት ቆይቷል። አድማጮች፣ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ 18 ነው። የአሜሪካ ዜግነት ለማግኘት የሚሰጠው ፈተና በአዲስ መልክ ሊዘጋጅ መሆኑ ታውቋል። አንዳንድ ስደተኞችና የስደተኞች መብት ተቀናቃኞች ግን አዲሱ ለውጥ ዝቅተኛ የቋንቋ ችሎታ ያላቸውን ሰዎች ሊጎዳ ይችላል የሚል ስጋት አላቸው። ፈተናው ዜግነትን ለማግኘት መፈጸም ካለባቸው የመጨረሻ ተግባራት አንዱ ነው። የቀድሞው ፕሬዝደንት ዶናልድ ትራምፕ ከሶስት ዓመታት በፊት ፈተናው ረጅምና ለማለፍ አዳጋች እንዲሆን ካስደረጉት በኋላ በርካቶች የዜግነት ጥያቄያቸው ተስተጓጉሏል። ለጥቀው የመጡት ጆ ባይደን ግን ስልጣኑን በያዙ በወራት ውስጥ ዜግነትን ለማግኘት በሚደረግ ሂደት ውስጥ ያሉ እንቅፋቶች እንዲነሱ ትዕዛዝ አስተላልፈዋል። በዚህም መሠረት የዜግነት ፈተናው ወደ ቀድሞው ተመልሶ ነበር። ባለፈው ዳር ግን 15 ዓመት የሞላው ፈተና ሊከለስ እንደሚገባው ባለሥልጣናት አስታውቀዋል። አዲሱ ፈተና በሚቀጥለው የፈረንጆች ዓመት መጨረሻ እንደሚጀመር ይጠበቃል። በአዲሱ ፈተና የቋንቋ ችሎታ ትኩረት ይሰጠዋል ተብሏል። ፈታኙ ኦፊሰር የዘወትር ክንውኖችን ወይም ሁኔታዎችን በፎቶ ያቀርባል። ተፈታኞች ያዩትን በእንግሊዝኛ እንዲገልጹ ይጠየቃሉ። ፈታኙም የአመልካቹን የቋንቋ ችሎታ ይገመግማል። ፎቶውን ተመልክቼ ምንነቱን በእንግሊዝኛ መግለጽ ሊከብደኝ ይችል ነበር ብላለች ባለፈው ግንቦት ዜግነት ያገኘችውና ከአስር ዓመት በፊት ከኢትዮጵያ የመጣችው የ32 ዓመቷ ሄቨን ምህረታ። ከተለመደው ጥያቄ ውጪ የቋንቋ ችሎታ መካተቱ እንደ እሷ ላሉ ስደተኞች ፈተናውን እንደሚያከብደው ፌቨን ጨምራ መግለጿን የአሶሴትድ ፕሬስ ዘገባ አመልክቷል። በአገሪቱ ሰላምንና ስርዓትን ለማስፈን ከወሮበሎች ጋር በመታገል ላይ የሚገኘውን የሄይቲን ብሔራዊ ፖሊስ ዓለም አቀፍ የተቀናጀ ኃይል ድጋፍ እንዲያደርግለት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጥሪ አድርገዋል። ብሊንከን ባለፈው ሳምንት ተመሳሳይ ጥሪ ያደረጉትን የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝን ጥሪ አስተጋብተዋል። የውጭ ጉዳይ ሚኒስትሩ ጥሪውን ያደረጉት በትሪኒዳድ እና ቶቤጎ በትናንትናው ዕለት ጉብኝት ባደረጉበት ወቅት ነው። የሁለት ደሴቶች አገር የሆነችው ትሪኒዳድ እና ቶቤጎ ካሪኮም በመባል የሚጠራውን የ15 ካሪቢያን አገራት የንግድ ማኅበር ጉባኤ በማስተናገድ ላይ ነበረች። ሄይቲን በተመለከተ ቀጠናው የሚያሳስበው ጉዳይ ዩናይትድ ስቴትስንም ያሳስባታል። ጸጥታ በሌለበት ሁኔታ ሄይቲ በነጻና ፍትሐዊ ምርጫ ዲሞክራሲያዊ ስርዓቷን መትከል አትችልም ሲሉ ተደምጠዋል ብሊንከን። በርካታ የተፈጥሮ አደጋዎች በደረሱባት ሄይቲ ወሮበሎች ዋና ከተማዋን ፖርቶ ፕሪንስን ጨምሮ ተቆጣጥረው በፈጠሩት ሁከትና ዝርፊያ ችግር ላይ ከወደቀች ሰነባብቷል። በመጨረሻም አድማጮች፣ ስዊድንን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም በምጻሩ ቃል ኔቶ አባል ለማድረግ የሚደረገው ጥረት ቀጥሎ የጦር ቃል ኪዳን ድርጅቱ ዋና ጸሐፊ ጆንስ ስቶልተንበርግ ከቱርክ፣ ከስዊድን እና ከፊንላንድ ከፍተኛ ባለሥልጣናት ጋር ዛሬ ይወያያሉ ተብሎ ይጠበቃል። ስዊድን የጦር ቃል ኪዳን ድርጅቱን ይበልጥ እንደምታጠናክረው ባይደን ትናንት ለስዊድኑ ክርስተርሰን ተናግረዋል። ዩናይትድ ስቴትስ የስዊድንን የኔቶ አባልነት ሙሉ ለሙሉ ትደግፋለች፣ ስዊድን ቃል ኪዳኑን ታጠናክረዋለች ብለዋል ባይደን። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ ተጠናቋል። ለቀሪው ክፍለ ጊዜ ወደ አሉላ መልሳችኋለሁ።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ ሐሙስ ምሽት ዝግጅታችንን ነው። ዛሬ ሰኔ 29 2015 ዓ.ም ነው። አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ሲሳይ አሸናፊና ግርማ ደገፋ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማኅበራዊ አሰናጃችን ደግሞ አባየሁ ገበያው ናት። የስቱዲዮ ድምፅና ምስል አቀናባሪያችን ሄለን ኮርዳ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንዘልቃለን። አሁን በስርጭት የጊዜ ሰሌዳችን መሠረት ወደ ቀዳሚው የዕለቱ አብይ ርዕስ ጠቅላይ ሚኒስትር አብይ ስልጣን እንዲለቁና የተወካዮች ምክር ቤትም እንዲበተን ከአንድ የምክር ቤት አባል የተነሳውን ጥያቄ ጠቅላይ ሚኒስትሩ አጣጥለውታል። ጠቅላይ ሚኒስትር አብይ አህመድ ዛሬ ሰኔ 29 2015 ዓ.ም በተካሄደው የሕዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ከምክር ቤቱ አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያዎችንም ሰጥተዋል። ለጠቅላይ ሚኒስትሩ ከቀረቡት ጥያቄዎች መካከል አብዛኞቹ በሰላምና ጸጥታ ጉዳዮች ላይ ያተኮሩ ነበሩ። አገሪቱ ሁለንተናዊ ቀውስ ውስጥ ትገኛለች ያሉት የአብን ፓርቲው ተመራጭ ዶክተር ደሳለኝ ጫኔ በመሆኑም ጠቅላይ ሚኒስትሩ ስልጣን እንዲለቁ ሲሉ ነው የጠየቁት። ጥያቄው ለማህበራዊ መገናኛ ብዙሃን ፍጆታ ከመዋል ባለፈ ጥቅም እንደሌለው የገለጹት ጠቅላይ ሚኒስትሩ ሰፋ ያለ ምላሽ ነው የሰጡት። ኬኔዲ አባተ ነው የተከታተለው።
ለጠቅላይ ሚኒስትር አብይ አህመድ ከተነሱላቸው ጥያቄዎች መካከል በአገሪቱ በተለይም በኦሮሚያ ክልል እየተባባሰ መሄዱ የሚነገርለትን የሰዎች እገታ የተመለከተ ይገኝበታል።
በተለያዩ አካባቢዎች ዜጎች ላይ ድንገተኛ አደጋ በማድረስና ዜጎችን በማገት በሚሊዮን ገንዘብ መጠየቅ የዜጎች ሰላም ወጥቶ መግባት ጥያቄ ውስጥ እንዲገባ እያደረገው ይገኛል። ክቡር ጠቅላይ ሚኒስትር፣ በተለይ በአማራና በኦሮሚያ ክልል እየታየ ያለው ችግሮችን በዘላቂነት እንዲፈቱና የሕዝቡን ሰላም ለማስጠበቅ በመንግስት በኩል ምን እየተሰራ ይገኛል?
ጠቅላይ ሚኒስትሩ ለጥያቄው ተከታዩን ምላሽ ሰጥተዋል።
ይሄ ኦሮሚያና አማራ የተባሉት ከሁለቱ ክልሎች ብዙ አመራሮች ውይይት ተደርጓል። ምሁራን ውይይት አድርገዋል። በአዳማ በባህር ዳር ውይይቶች ሲካሄዱ በሰላም ሚኒስቴር እነዚህ ውይይቶች የበለጠ መቀራረብ እያመጡ እንዳሉ መረጃ አለኝ። ኢንክሉዚቭ ናሽናል ዲያሎጉ ደግሞ ስራ ጀምሯል። እሱ ሁላችንም እንደቀረበው ፕሮፖዛል ሁላችን እንደገፈት ውይይት አብዝተን የጎደለውን ሞልተን የማንጠግነውን ነገር ካለ ይቅርታ ተባብለን ለልጆቻችን ለሀገራችን ስንል ወደፊት መራመድ ይኖርብናል። ያንን ካደረግን ጠቃሚ ይሆናል። እነዚህ በየቦታው ያሉ ሽፍቶች በሚመለከት ግን የሚናገሩት ለህዝባቸው ነጻነት፣ ለህዝባቸው ጥቅም፣ ለህዝባቸው የተሻለ ነገር እንደሚታገሉ ይናገራል። ያነት መልሰውን ያፍናሉ፣ ይይዛሉ፣ ይገላሉ። ህዝብ የሚዘርፍ ሽፍታ የህዝብ ነጻ አውጪ ሊሆን አይችል። ያን በእኛ በኩል የሚሰራ መስራት ይኖርብናል። በእነሱ በኩል ህግ ማስከበርና እንዲሁም በድርድር የሚመለስ ካለን እያዩ መሄድ ጠቃሚ ይሆናል።
በኦሮሚያ ክልል ሸገር ከተማ አስተዳደር የተፈጸመውን የመኖሪያ ቤቶችና የእምነት ተቋማት ፈረሳ በተመለከተም ጥያቄ የተነሳላቸው ጠቅላይ ሚኒስትር አብይ ጉዳዩ በዋናነት የከተማ አስተዳደሩና የኦሮሚያ ክልል መሆኑን ተናግረው በሂደቱ የተጎዱ ህጋዊ አካላት ካሉ ግን መካስ አለባቸው ብለዋል።
በአዲስ አበባና በሸገር እየተካሄደ ያለው የማስተካከል እርምጃ የግለሰቦች ቤት ብቻ ሳይሆን የሃይማኖት ተቋማት ጭምር ፈርሷል። ዛሬ ለአላስፈላጊ ዋጋ ከማስከፈት እንዲሁም የዜጎች ቅሬትም ከሚጠፋ ለምን በወቅቱ ማስቆም አልተቻለ? ቤት የፈረሰባቸውና የተፈናቀሉ ዜጎች እንዲሁም የሃይማኖት ተቋማት ጥፋት አልፈስ
ሸገር ከተማ በሚመለከት ስለ ህገወጥ ቤቶች መፍረስ እንደሚመለከት የሚታሰብ ጥያቄ ወይ ይህ ጉዳይ ፕራይመሪ የሸገር ከተማ ጉዳይ ነው። ከዛም ካለፈ የኦሮሚያ ክልል ጉዳይ ነው። ያን ከተማ የሚያስተዳድረው ክልል የሚመለከት ጉዳይ ነው። በዚያ ደረጃ ነው አንድ መደረግ ያለበት። ስራው እንደሚመለከት ግን በሁሉም ከተሞች ኢትዮጵያ ውስጥ በሁሉም ከተሞች ህገወጥ ግንባታዎች ይፍረሱ የሚል ስምምነት አለ። ለዚያ ሲባል የሚወሰድ የህግ ማስከበር ስራ መደገፍ ያስፈልጋል። ነገር ግን ይህ ነገር ሲሰራ የሃይማኖት ተቋማት ወይንም ህጋዊ ሆኖ የተወደዱ ሰዎች ካሉ መስተካከል አለ እና የተነጋገሩ እነዚህ ጉዳዮች ማስተካከል ማስፋት ይቻላል። ግለሰቦችም ቢሆኑ ህጋዊ ሆኖ ሲያበቁ በዚህ የተወደዱ ካሉ መከሰላቸው የዋ ዜጎች ግን በሌላ በመንሰራቸው በኮንዶሚኒየም በመናን መታየት እንደሆነ እንጂ ተታልሎ ስላደረጉት የህገወጥ ስራ መከካሻ ይሰጣቸው።
ይሁን እንጂ የመኖሪያ ቤቶቹ የተሰሩት በህገ ወጥ መንገድ እንኳን ቢሆን ለነዋሪዎቹ ተለዋጭ መኖሪያ ሳይዘጋጅ ቤቶቹን ማፍረስ ኢትዮጵያ ከፈረመችው ዓለም አቀፍ ህግ ጋር የሚጻረር መሆኑን የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን ከዚህ ቀደም ባወጣው መግለጫ ድርጊቱን ማውገዙ ይታወቃል። በዛሬው የተወካዮች ምክር ቤት ጉባኤ ላይ ለጠቅላይ ሚኒስትሩ ጥያቄ ካነሱ አባላት መካከል የሆኑት ከአማራ ብሔራዊ ንቅናቄ አብን ፓርቲ የተመረጡት ዶክተር ደሳለኝ ጫኔ አገሪቱ በአሁኑ ወቅት ሁለንተናዊ ቀውስ ውስጥ ትገኛለች ያሉ ሲሆን ለዚህም የብልጽግናን መንግስት ተጠያቂ አድርገዋል። በመሆኑም ጠቅላይ ሚኒስትሩ ስልጣን እንዲለቁ ምክር ቤቱም እንዲበተንና አዲስ ምርጫ እንዲደረግ ጠይቀዋል።
ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ችግሮች አሁን ላይ ወደ ሁለንተናዊ ቀውስ መሸጋገራቸውን መሸፋፈን በማይቻልበት ደረጃ ላይ ደርሷል። እንደኔ እንደ አንድ የህዝብ ተወካይነቴ ብልጽግና ፓርቲ መራሽ መንግስትም ሆነ ፓርላማው አገራችን ከገባችበት የፖለቲካ አጥርቃ ወይም ፖለቲካል ዴድሎክ ማውጣት ስለማይችሉ ስልጣኑን ለጊዜያዊ ሲቪል አስተዳደር እንዲያስረክቡ የህዝብ ተወካዮች ምክር ቤት አባላትም በኢፌዴሪ ህገ መንግስት አንቀጽ 65 አንቀጽ 1 መሰረት በምክር ቤቱ ፍቃድ ምክር ቤቱን እንዲበትኑና ለአዲስ ምርጫ መንገዱን እንዲጠርጉ መጠየቅ እፈልጋለሁ። አመሰግናለሁ።
በዚህ አመት ለጠቅላይ ሚኒስትሩ ከስልጣን ይውረዱ የሚል ጥያቄ ከምክር ቤት አባል ሲቀርብላቸው የአሁኑ ለሁለተኛ ጊዜ ነው። ጠቅላይ ሚኒስትር አብይ ለዛሬው ጥያቄ በሰጡት ምላሽ ተከታዩን ብለዋል።
በአንዳንድ ጉዳዮች ተቀረቡ ጉዳዮች ውስጥ ምን ወስዳቸውና ምን ሰራባቸው እንዳሉ ምን ጥያቄ ነው? በጥቅሉ ግን እንደው ኢትዮጵያችን ለማውስጥ ናት ከተባለ ኢትዮጵያ ከሰብሳራ ሶስተኛ ኢኮኖሚ ናት። ኢትዮጵያ ከኢስት አፍሪካ አንደኛ ናት። ትላንት ተቋም የገነባች ያለች ሀገር ናት የሚል መልስ ሆኖ ያልቃል ማለት እና በአንድ ጫፍ እንዳንዘጋው እየተጠራረቡ እየተመካከሩ መሄድ ነው የሚሻው። ለፌስቡክ ፍጆታ ጥሩ ነው፣ ለሀገር ግን ብዙ ጥቅም ያለው አይመስለኝም። ለዛ ዩቱብ ጥሩ ነው፣ አቶን ትናንትን አደረጉ ለሚለው ማለት ነው ለጄኔሬሽን ያደረ። ሁለተኛው ጠቃሚ ሀሳብ ምርጫ ምን ይመለከት ምርጫ ይካሄድ የሚለው ሀሳብ በጣም ማድነቅ ይፈልጋል። የተቃዋሚ ብዙ ችግር ምርጫ አይደለም ዝም ብላችሁ ልቀቁና እንያዝ ነው። አሁን ምርጫ ይደረግ የሚለው ሀሳብ በጣም ጠቃሚ ነው፣ ግን ሶስት አመት እንታገሳለን። በየሳምንቱ ምርጫ ስለማይደረግ ሶስት አመት ታግሰን ያለን ሀሳብ ይዘን ቀርበን እኛም ይዘን ቀርበን የኢትዮጵያ ሕዝብ የሚፈርደውን ፍርድ በጸጋ መቀበል ነው።
በግጭቶች ምክንያት ከተለያዩ ቦታዎች በማንነታቸው የተፈናቀሉ ዜጎችን ወደ ቀያቸው ከመመለስ አንጻር ለተነሳላቸው ጥያቄ በሰጡት ምላሽ ክልሎች ለዚህ ተግባር በጋራ መስራት እንዳለባቸው አሳስበዋል። በአማራና በትግራይ ክልሎች መካከል ያለው የመሬት ይገባኛል ውዝግብ ደግሞ በህዝብ ውሳኔ መፈታት እንዳለበት ነው የተናገሩት።
በአማራና ትግራይ መካከል ያሉ ባለፉት 30 አመታት ጥያቄያቸው ሲነሳ ቦታዎች አሉ። ይሄ በተለይ ታላቁ የአማራ ህዝብ የትግራይ ህዝብ በሰከነ መንገድ እንዲያየው መቅረብ፣ በመሬት ምክንያት መባላት መገዳደል አያስፈልግም። መሬት የጸብ ምንጭ መሆን የለበትም። ህዝቦች ተወያይተው ተመካክረው አንዱ አሸናፊ ለተሸናፊ ሳይሆን በዊን ዊን አፕሮች ጊዜ ወስደው በሰከነ መንገድ የትኛው ክልል መኖር ነው የሚፈልጉ መወሰን ይችላል። ሲዳማ ላይ አድርገነዋል፣ ደቡብ ምዕራብ አድርገነዋል፣ ትናንት አድርገናል፣ ወስነናል። በሰከረ መንገድ ሰዎች ወስነው ሰው ሳይሞት ማድረግ ይቻላል። ዋናው አስፈላጊ ነገር ሰላም። ይህን ታሳቢ አድርገን በሰከረ መንገድ በውይይት የተፈናቀለውን መልሰን፣ የተጎዳውን ጠግነን፣ የተጣላውን አስታርቀን በህዝብ ውሳኔ ነገሮች በህጋዊ መንገድ ለዘለቄታው እልባት እንዲያገኙ በልበ ሰፊነት ካልሰራ ማስተፈረ ጥፋት ነው። ብንዋጋም ዘላቂ ድል አናመጣም።
ከህወሓት ጋር የተደረሰውን የሰላም ስምምነት ለማጽናት መንግስት የሚጠበቁበትን ኃላፊነቶች በመወጣት ላይ መሆኑን ያብራሩት ጠቅላይ ሚኒስትሩ ከኦሮሞ ነጻነት ሰራዊት ጋር ተጀምሮ የተቋረጠው ድርድር በምን ደረጃ ላይ እንደሚገኝ ለተነሳላቸው ጥያቄ ግን ምላሽ አልሰጡም። ኢትዮጵያና ኤርትራ ያላቸውን ወቅታዊ ግንኙነት በተመለከተም እንዲሁ ጥያቄ የቀረበላቸው ቢሆንም ጠቅላይ ሚኒስትሩ ያሉት ነገር የለም። መንግስት ቅድሚያ የሚሰጣቸውን ጉዳዮች ችላ በማለት በፓርኮች ላይ ከፍተኛ ወጪ ያወጣል በሚልና ይህን ተግባር በመተቸትም ጥያቄ የተነሳ ሲሆን ለፓርኮች የሚውለው ገንዘብ በተለያዩ ሀገራትና ግለሰቦች ድጋፍ የተሸፈነ መሆኑን ያብራሩት ጠቅላይ ሚኒስትሩ የኢንቨስትመንት ለቱሪዝሙ ዘርፍ እድገት አስፈላጊ መሆኑንም አመልክተዋል።
ዛሬ ቪቲ ፓርክ 1 ሜትር ስኩዌር ያለማ ቦታ ማግኘት አይቻልም። 100% ለምቷል። ይህ ሆኖ የዩኤኢ ፕሬዚዳንት ሼክ መሐመድ ቢን ዛይድ ቪቲ ፓርክ 40 ምናምን ሄክታር ከተማ መሀል ብዙ ዛፍ ያለ ለብዙ አገልግሎት የሚውል ቦታ አለ፣ ግን ላሰራ ገንዘብ የለኝም የሚል ጥያቄ አቅርቤላቸው ተቀብለው ኮንትራክት ሰጥተው የራሳቸውን ኩባንያ ልከው ሰውም ሰራ እንጂ ገንዘቡን ካናሰራበት አለኛውም የገንዘቡ ፖሊት ማለት የሚፈልጉ ሰዎች ሄዳ ሼክ መሐመድን ጠይቁ። ሁለተኛ ታችኛው ፓላስ የፈረንሳዩ ፕሬዚዳንት መጡ። እሳቸው ደግሞ ለአውሮፓ ኩባንያ ሰጥተው ስራው የተሰራውን ገንዘብ ሰጡኝ። ስራውን ይሰሩ ያለ ሶስተኛው ፍሬንድሺፕ ነው። ፕሬዚዳንት ሺ ለቤልትንሮድ ኮንፈረንስ አገኛቸው፣ ጥያቄ አቀረቡላቸው። እሳቸውም ጫጣ አውጥተው ለቻይና ኩባንያ ሰጥተው የኔ ስራ ዲዛይን ላይ ስራውን መከታተል ና እንጂ ገንዘብ ማይቻላል ኩባንያ ሲመጡ አያማክሩኝ። እዛ አካባቢ ጥያቄ ያለው ሰው ካለ ምን ችግር የለውም፣ ትኬት እንቆርጣለን፣ ፕሬዚዳንት ሺ ሄዶ መነጋገር ይችላል። ታዲያ ለምንድን ነው ይህ ሁሉ ጉዳይ የሚነሳው ሲባል ተከናወኑ፣ ተሳካላቸው፣ በሆነ መንገድ አድርገን ሽንቁር ፈልገን ይህን ስኬት እናጠልሽ ብሎ የሚነሱ ምስኪን ፖለቲከኞች አሉ።
በሌላ በኩል በጠቅላይ ሚኒስትሩ ለተያዙት የቤተ መንግስትና የገበታ ለሀገር ፕሮጀክቶች ማስፈጸሚያ ያስፈልጋል የተባለውን የ500 ቢሊዮን ብር የማሰባሰብ ሂደትና ህጋዊነቱን በተመለከተ ከትናንት በስቲያ ከምክር ቤቱ አባላት ጥያቄ የቀረበላቸው የገንዘብ ሚኒስትሩ አህመድ ሺዴ ለቤተ መንግስት ግንባታ የተጠየቀና የጸደቀ በጀት የለም የሚል ምላሽ የሰጡ ሲሆን በጉዳዩ ላይ ክርክርም ተደርጓል። በዚህ ጉዳይ ላይ የባለሙያዎችን አስተያየት ያካተተ ዘገባ በሌላ ዝግጅት ይዘናል እንመለሳለን። ጠቅላይ ሚኒስትር አብይ በዛሬው ማብራሪያቸው የህዳሴ ግድብን በተመለከተ በሰጡት ማብራሪያ ደግሞ የግድቡ ቀጣይ የውሃ ሙሌት ከመስከረም ወር ወዲህ እንደማይከናወን ገልጸው ይህም የታችኛውን ተፋሰስ ሀገራት ፍላጎት ታሳቢ በማድረግ መሆኑን አስረድተዋል። ምክር ቤቱ በዛሬው ስብሰባው ለ2016 ዓ.ም የቀረበለትን የ801.65 ቢሊዮን ብር በጀትም አጽድቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዕለቱ አብይ ርዕስ ዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ተከታዩ መጽሔት ርዕስ ደግሞ ወደ ደቡብ ኢትዮጵያ ይወስደናል። የደቡብ ኢትዮጵያ ክልል 12ኛ ፌዴሬሽን አባል ሆኖ እንዲደራጅ ሲል የኢትዮጵያ ፌዴሬሽን ምክር ቤት ወስኗል። ምክር ቤቱ የኢትዮጵያ ፌዴሬሽን ምክር ቤት በደቡብ ክልል የሚገኙ 6 ዞኖችና 5 ልዩ ወረዳዎች የደቡብ ኢትዮጵያ ሕዝቦች ክልል በሚል 12ኛ ክልል በሚል ነው እንዲደራጁ ውሳኔ ያሳለፈው። የአሜሪካ ድምጽ ያነጋገራቸው የፖለቲካ ሳይንስና የሕግ ምሁራን የደቡብ ክልል ህልውናውን አጥቷል ሲሉ እንዲፈርስ ምክንያት ናቸው ያሏቸውን የፍትሐዊነት፣ የልማትና የመልካም አስተዳደር እንዲሁም የፖለቲካ ውክልና ጥያቄዎች አሁንም ትኩረት እንዲሰጣቸው ሲሉ አሳስበዋል። የወላይታ ህዝብ ብሔራዊ ንቅናቄ በበኩሉ ውሳኔው የአንድ ወገን የበላይነት የተንጸባረቀበት ነው ሲል እንደማይቀበል ገልጾ ሀሳቡን ኮንኗል። ዮናታን ዘብዲዮስ ነው የተከታተለው።
የደቡብ ኢትዮጵያ ህዝቦች ክልል በሚል በአዲስ እንዲደራጁና 12ኛ ክልል እንዲሆኑ የተወሰነው የወላይታ፣ የጋሞ፣ የጎፋ፣ የገዲዮ፣ የደቡብ ኦሞና የኮንቶ ዞኖች እንዲሁም የደራሼ፣ የቡርጂ፣ የአማሮ፣ ያለና የባስኬቶ ልዩ ወረዳዎች ናቸው። በቀድሞ የደቡብ ክልል ውስጥ የነበሩ የሃዲያ፣ የሃላባ፣ የካምባታ ጠምባሮ፣ የስልጤ፣ የጉራጌ ዞኖችና የየም ልዩ ወረዳ ደግሞ የደቡብ ብሔር ብሔረሰቦችና ህዝቦች ክልል በሚል እንዲቀጥሉ ምክር ቤቱ አስታውቋል። የፖለቲካ ሳይንስና የዓለም አቀፍ ግንኙነት ምሁሩ አቶ ዳያ ሙዳሌ በተቀመጠ አቅጣጫ መሠረት ደቡብ ክልል ህልውናውን ማጣቱን ያሳየ ሲጠበቀ ነበር ውሳኔ ነው ሲሉ ተናግሯል።
የመንግስቱ ውስጥ ደቡብ ክልልን ከሚያሳውቁ ነገሮች መለያው ከነበሩ ነገሮች አብዛኛዎቹ አልቀዋል። ስለዚህ አብቅቶለታል ማለት ነው። እንግዲህ
በቀጣይ የሚጠበቁ ሂደቶችንም አቶ ዳያሞ ገልጿል።
የደቡብ ክልል ሲባል የነበረው እንግዲህ አሁን ሐምሌ መጨረሻ ላይ በሚሰበሰበው ሐምሌ አካባቢ መጀመሪያ አካባቢ ይመስለኛል ተሰብስቦ ያኛው መገንጠያው መውጣቱን ያውጃል። ስለዚህ የዚህ የደቡብ ክልል ምክር ቤት አባላት የነበሩና በእነኚህ ዞኖችና ልዩ ወረዳዎች እየተመሰረቱ የዛኛው ምክር ቤት አባል ሆኖ ይሄዳሉ ማለት ነው። ከዛ በኋላ መንግስት ማደራጀት ነው። ዋና ከተማ ኦፊሻሊ እንግዲህ በህገ መንግስታቸው ውስጥ ወስነው ይሆናል። ግልጽ ያኛው ምክር ቤት ሲሰበሰብ ምን ሰማው ይሆናል። ትልቁ አሁን ያለው ዋና ከተማ የት ይሆናል የሚል ነገር ነው።
በዋቸሞ ዩኒቨርሲቲ ዱራሜ ግቢ የስነ ዜጋና ስነ ምግባር ትምህርት ክፍል ኃላፊ የውጭ ግንኙነትና የዲፕሎማሲ መምህርና ተመራማሪ አቶ አበራ ሀቢሶ 56 ብሔር ብሔረሰቦችና ህዝቦችን በስሩ ይዞ ለ30 ዓመታት የዘለቀው ክልል የፈረሰው በሶስት ዋና ዋና ምክንያቶች መሆኑን ይናገራሉ።
ባለው አደረጃጀት ውስጥ ሶስት ጉዳዮችን አንስተን ካየን ሪሊ አዲስ ክልሎች ላይ እንደዚህ መከፋፈል አስፈላጊ ነው አይደለም የሚለውን መወሰን ይቻላል። አንዱ ፍትሐዊ ልማት ተደራሽነት ይሆናል። ሁለተኛው ደግሞ ፍትሐዊ ውክልና ይሆናል፣ የስልጣን የህዝብ ውክልና። ሶስተኛ ላይ ደግሞ ከቅርበት ጋር መልካም አስተዳደር እጦት ጋር አያይዘ ሶስትንም ጉዳይ መለኪያ ላይ አድርገ ሲታይ እንደዚህ ወደ ክልሎቹ መከፋፈሉ ተገቢ ነው የሚል እምነት ላይ ትመጣለ ማለት ነው።
አቶ ዳያሞ አዲሱ ክልልም ከችግር አይወጣም የሚል እምነት እንዳደረባቸው ገልጿል።
ብዙ ችግሮች አሉት። አንደኛው መንግስት አሁን ካለው በጀት አንጻር ከአሁን በፊት የወጣው ደቡብ ምዕራብ ክልል በጀት አጠረኝ እያለ እየጮኸ ነበረ። አሁን ይሄኛውም ያ ችግር ይኖረዋል። ሌላ ክልል ልክ ሲመጣ ዞን እንሆናለን፣ ጥያቄ አንድ ላይ መለስላቸዋል ተብለናል የሚሉ ግን ፎርማሊ ማናቃቸው ብዙ አካባቢዎች አሉ። የእነሱ ችግር ጥያቄ ያስቸግር ይመስለኛል። አሁን
በአዲስ መልክ የሚደራጁ ክልሎች አሁንም የፍትሐዊነት የእኩል ተጠቃሚነትና የልማት የመልካም አስተዳደርና የፖለቲካ ውክልና ጥያቄዎች የሚቀርብባቸው ከሆነ የአደረጃጀት ጉዳይ አሁንም አጀንዳ ሆኖ ይቀጥላል ሲሉ ተናግሯል።
አደረጃጀት ጥያቄን ሊያስቀር የሚችለው የልማት የእኩልነት የፍትሐዊነት ጥያቄዎች ሲስተናገዱ ብቻ ነው። እነሱ ናቸው እና የህግ ማዕቀፉ ደግሞ ፈቀደን በሚለው ጉዳይ ስትነሳ ሌላ ችግር ነው የሚሆነው። ጥያቄ ላይ ጥያቄ መደረብ እየሆነ ነው የሚሄደውና
የወላይታ ህዝብ ብሔራዊ ንቅናቄ ሊቀመንበር አቶ አማሌን ሞግሶ የፌዴሬሽን ምክር ቤት ውሳኔ ተቃውሟል።
በአጠቃላይ ሂደቱ ትክክለኛ ያልነበረ፣ ህገ መንግስትን የጣሰ፣ የህዝብን ፍላጎት ያላካተተ የአንድ ፓርቲን ውሳኔ ለማጽናት የተደረገ የፌዴሬሽን ምክር ቤት ስልጣንና ተግባርን ለመወሰን የተቀመጠውን ድንጋጌ የጣሰ የፓርቲ ፍላጎትን ለማጽናት ህገወጥ ሪፍረንደምን ህጋዊ ለማስመሰል የተደረገ ውሳኔ ነው። ምንም ይሁን ምንም ውሳኔው ሂደቱ ትክክል ስላልነበረ ውጤቱም ተቀባይነት የሌለው ነው።
የህዝብ ፍላጎት ያልሆነ ሲሉ ምን ማለቶትን ነው? ባለፈው ሰኔ 12 በተደረገው ምርጫ አብላጫው ድምፅ ከሌሎች ዞኖች ጋር መደራጀትን የመረጠ መሆኑን በሪፖርት ተመልክተናል። በብሔራዊ ምርጫ ቦርድ ውጤት ላይ
ህዝበ ውሳኔው ላይ 830 ምናምን ሺህ ሰው ነው የተሳተፈበት። ይሄ ምልአተ ህዝቡን ይሁንታ የሚጠብቅ ሆኖ ሳለ በዚህ ህዝበ ውሳኔ የህዝቡ ፍላጎት ያማከለ አማራጭ ባለመቅረቡ ምክንያት በህዝበ ውሳኔ የተሳተፈውን ሰው ስናይ ይሳተፋል ተብሎ ከሚገመተው ህዝብ 30% እንኳን የማይሞላ ህዝብ የተሳተፈበት ነው። የመንግስትን ውሳኔ ለማጽናት የቀረቡ ሁለቱ አማራጮች የህዝብን ፍላጎት ያላካተቱ፣ ሰራተኛ ችዬ እደራጃለሁ የሚለው በሶስተኛነት አማራጭ መቅረብ ሲገባው ያልቀረበበት ነው። በመሆኑም 70% የሚሆነው ህዝብ በዚህ የሪፍረንደም ላይ ያልተሳተፈበት ነው። ሁለተኛው ድጋሚ እንደተካሄደው ለዚህ ነው የህዝቡን ፍላጎት ያላማከለ የምንለው።
ይህንን ተከትሎም ፓርቲው ጉዳዩን ወደ ፍርድ ቤት መውሰዱንም አቶ አማኑኤል ገልጿል።
አሁን እኛ ዓለም አቀፍ ዳትንም ጠቅሰን ኢትዮጵያ ህገ መንግስት 1/3 ክፍል የያዘው የሰብአዊ መብት ኢትዮጵያ በህገ መንግስቷ የተቀበለች በመሆኑ የራስን በራስ ማስተዳደር ጥያቄ በገዢው ፓርቲ እና እሱ በሚመራው መንግስት የተጣሰ በመሆኑ ጉዳዩን ለፍርድ ቤት አቅርበናል።
ቀደም ሲል የተዋቀሩትን የሲዳማና የደቡብ ምዕራብ ኢትዮጵያ ህዝቦችን ክልል ጨምሮ ባለፉት 3 ዓመታት ውስጥ 9 የነበሩ ክልሎች 12 ደርሰዋል። የኢትዮጵያ ህገ መንግስት እውቅና የሚሰጣቸውም ለ9 ክልሎች እንጂ 3 አዳዲስ ክልሎች በአገሪቱ ህገ መንግስት ውስጥ እውቅና የላቸውም የሚሉ ምሁራን ሕገ መንግሥቱ እንዲሻሻል አሳስበዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
ዮናታንን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ የመጽሔቱ ትንታኔ ርዕሶች ይቀጥላሉ። አሁን ደግሞ ወደ ትግራይ ነው የምናቀናው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የትግራይን ሕዝብ ይቅርታ ጠየቀች። ቤተ ክርስቲያኒቱ ሐዋርያዊትና ታሪካዊት እንደሆነች የጠቀሱት ቅዱስ ሲኖዶስ የአገርን ሰላም እንዲሁም የሕዝብን አንድነት ለመጠበቅ ባላት ተቋማዊ ሚና መነሻውም በትግራይ ክልል ያደረገው የሰሜን ኢትዮጵያው ጦርነት በወቅቱ እንዲቆም መግለጫ ባለማውጣቷ፣ በጦርነቱ ሂደትና ፍጻሜ በቦታው ተገኝታ ባለማጽናናቷና የተወሰነውን ሰብአዊ ድጋፍ በጊዜው ማድረስ ባለመቻሏ ለተፈጠረው ቅሬታና አለመግባባት ቅዱስ ሲኖዶስ በይፋ ይቅርታ ጠይቋል ብለዋል። በጉዳዩ ላይ አስተያየት የተጠየቁ የሰሜን ምዕራብ ዞን ሀገረ ስብከት ሽረ እንደ ስላሴ ሊቀ ጳጳስ ብፁዕ አቡነ ጴጥሮስ ይቅርታው ከመሸ በኋላ ለይምሰል የተጠየቀ ነው ሲሉ፣ ተቀባይነት የለውም፣ በጀመርነውም እንቀጥላለን ማለታቸውን ጠቅሶ ሙልጌታ አጽብሃ ተከታዩን አድርሶናል።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በዛሬው ዕለት ባወጣው መግለጫ ቅዱስ ሲኖዶስ ከሰኔ 27 ቀን 2015 ዓ.ም ጀምሮ ለተከታታይ ሁለት ቀናት በእጩ ኤጲስቆጶሳት ምርጫና ከትግራይ ክልል አህጉረ ስብከት አባቶች ጋር ጦርነቱን ተከትሎ ስለተፈጠረው አለመግባባትና አስተዳደራዊ ልዩነት አስመልክቶ ለሁለት ቀናት እንደተወያየ ገልጿል። በዚህም በኦሮሚያና ደቡብ ክልሎች ተመድበው የሚያገለግሉ 9 አዲስ ኤጲስቆጶሳት መመረጣቸውን አስታውቋል። እነዚህ አባቶች በትምህርት ዝግጅታቸው፣ በአሰረ ምንኩስናቸው፣ በቋንቋ ችሎታቸውና በአገልግሎታቸውን ከተመለመሉ 18 እጩ ቆሞሳት የተመረጡ እንደሆኑ በመግለጫው አስታውቋል። ቅዱስ ሲኖዶሱ የትግራይ ክልል አህጉረ ስብከት ስላሉበት ሁኔታ አስመልክቶ በተወያየበት ጊዜ መነሻው በትግራይ ክልል ያደረገው ጦርነት በጊዜ እንዲቆም መግለጫ መሰጠት ነበረበት ብሏል። እንዲሁም በክልሉ አህጉረ ስብከት የሚገኙ ብፁዓን ሊቃነ ጳጳሳት፣ ሊቃውንት ቤተ ክርስቲያንና ምእመናን በአካል በመገኘት መጠየቅና ማጽናናት ቤተ ክርስቲያኒቷ ይገባት እንደነበረ ገልጿል። የሰላም ስምምነቱ ከተፈረመ ወዲህም በቅዱስ ሲኖዶስ የተወሰነውን ሰብአዊ ድጋፍ ወደ ክልሉ በወቅቱ ባለማድረሷ በቤተ ክርስቲያኒቱና በመላው የትግራይ ሕዝብ መካከል ተፈጥሯል ላለው ቅሬታና አለመግባባት ቅዱስ ሲኖዶሱ ይቅርታ ጠይቋል። በጉዳዩ ላይ አስተያየትና ምላሽ የጠየቅናቸው በትግራይ ክልል ሰሜናዊ ምዕራብ ዞን ሽረ እንደ ስላሴ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጴጥሮስ ይቅርታው ከመሸ በኋላ ለይምሰል የተጠየቀና ልባዊ ባለመሆኑ ተቀባይነት የለውም ብለዋል። ሰዎች መግለጫ እንደተሰጠ ነግረውኛል። እኔ ያላየሁትም ይቅርታ እንዳሉ ሰምቻለሁ። ዘግይቷል። ከመሸ 12 ሰዓት ካለፈ በኋላ የተሰጠ ነው። የተሰጠው የይቅርታ መግለጫም ሙሉ አይደለም፣ ብዙ ነገር የጎደለበት ነው። ሌላው ደግሞ የእውነትና ከልብ አይመስለኝም። ስልታዊ አካሄድ ነው የሚመስለው። የትግራይ ቤተ ክህነት ከተቋቋመ 2 ዓመት እየሞላው ነው። አሁን ኤጲስቆጶሳት እንመርጣለን ስላልን ትግራይ ልትሄድብን ነው፣ የትግራይ ቤተ ክህነት ተመስርቷል ሊያመልጠን ነው ብለው ነው ስልታዊ መግለጫና ስልታዊ ይቅርታ ያወጡት። ሐቅነት የለውም ብዬ ነው የማምነው ነው ያሉት። የተፈጸሙ በደሎች በዝርዝር ተገልጸው ይቅርታ ሊጠየቅ ይገባ ነበር ያሉት ብፁዕ አቡነ ጴጥሮስ ይቅርታ ሊጠየቅባቸው ይገባል ያሏቸው ጉዳዮች ግን አልጠቀሱም። በትግራይ ክልል ያቋቋሙት መንበረ ሰላማ በሚል የተሰየመው ቤተ ክህነት ወደ ኋላ አይመለስም፣ እንቀጥላለን ሲሉ ሊቀ ጳጳሱ ተናግረዋል። ይቅርታው በትግራይ ሕዝብ ላይ የሚያመጣው ለውጥ ያለ አይመስለኝም። የእኛ እንቅስቃሴም የሚቀይረው የለም። ይቅርታው እውነተኛ ይሁን ስልታዊ መሆኑ የሚቀይረው ነገር የለም ነው ያሉት። ይቅርታ ሊጠየቅ ይገባ የነበረበት ትክክለኛ ጊዜ አስመልክቶ ሊቀ ጳጳስ ብፁዕ አቡነ ጴጥሮስ ሲናገሩ በጦርነቱ ጊዜ እንዲሁም የሰላም ስምምነቱ በተፈጸመ ማግስት በነበሩ የመጀመሪያ ጊዜያት ሊሆን ይገባ እንደነበር አመልክተዋል። በስተቀር በዛሬው ዕለት ቅዱስ ሲኖዶስ በመግለጫ ያቀረበው የይቅርታ ጥያቄ ልባዊ ይቅርታ ስላልሆነ ተቀባይነት የለውም ብለዋል። በተያያዘ ዜና በቤተ ክርስቲያኒቱ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ የሚመራ 13 አባላት ያሉት የመንበረ ፓትርያርክ ልኡካን በመጪው ሰኞ ነሐሴ 3 ቀን 2015 ዓ.ም ወደ መቀለ አምርቶ ከክልሉ 4 አህጉረ ስብከት ሊቃነ ጳጳሳትና የሥራ ኃላፊዎች ጋር ጦርነቱን ተከትሎ በተፈጠሩ ቅሬታዎችና ጥያቄዎች ላይ በመወያየት የቤተ ክርስቲያኒቱ ሰላምና መዋቅራዊ አንድነት ለመመስረት ጥረት እንደሚደረግ ተመልክቷል። ለአሜሪካ ድምጽ ሙልጌታ ጽባህም መቀለ።
ሙልጌታ ጽባህን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ ለዚህ ክፍል የመጨረሻ ወዳደረግነው ዘገባ ነው የምናልፈው። ዓለም አቀፍ ርዕሰ ጉዳይን ይመለከታል። እስራኤልና የፍልስጤማውያን ታጣቂዎች ሁከቱን እንዲያስቆሙ የሰብአዊ መብት ድርጅቶች ጥሪ ማቅረባቸውን የሚመለከት ነው። የእስራኤል ኃይሎች ለሁለት ቀናት የጂኒን የስደተኛ መጠለያ ካምፕ ወረው ያደረሱት ጥቃት ተከትሎ የካምፑ ነዋሪዎች መመለስ ጀምረዋል። በጥቃቱ 13 ፍልስጤማውያንና አንድ የእስራኤል ወታደር መገደላቸውም ተዘግቧል። እስራኤል ወታደሮቿን ብታስወጣም ሽብርተኝነትን ለማስወገድ አስፈላጊ ሆነው ካገኘ ነው እንደገና እርምጃ እንወስዳለን ብላለች። የፍልስጤም የጤና ባለስልጣናት በበኩላቸው እስራኤል በወረራው ሆስፒታሎችን ኢላማ አድርጋለች ሲሉም ወንጅለዋል። የአሜሪካ ድምጿ ዋና የዲፕሎማሲያዊ ጉዳዮች ዘጋቢ ሲድኒ ሴን ያጠናቀረችውን የዚህን ዘገባ ዝርዝር ቆንጅታየ እንደሚከተለው ታቀርበዋለች።
እስራኤል በያዘችው የፍልስጤም ግዛት ውስጥ ባለፉት 20 ዓመታት ባልታየ ደረጃ ስፋት ያለው ወረራ ማድረሷን ተከትሎ የጄኒን ስደተኛ ካምፕ ነዋሪዎች ትናንት ረቡዕ ጠዋት ከየተጠለሉባቸው ቦታዎች ወደ ካምፑ ሲመለሱ ወይም ከየቤታቸው ብቅ ሲሉ የደረሰውን መጠነ ሰፊ ጉዳት ተመልክተዋል። የእስራኤል የመከላከያ ሚኒስትር ዮአቭ ጋላንት ኃይሎቻችን ኢላማ ያደረጉት አሸባሪዎችን ነው በማለት ተከላክለዋል።
They arrived at dozens of places where the terrorists.
ጂኒን ያሉ ድርጅቶች አባላት የሆኑ አሸባሪዎች በየቦታው ያቋቋሟቸው በርካታ የሽብርተኝነት ማምረቻ ፋብሪካዎች አሉ። የእስራኤል ወታደሮች ወደ እነዚህ ቦታዎች ነው የሄዱት። ጥይቶች፣ ብዙ አይነት የጦር መሳሪያዎች ያመርታሉ። በርግጥም በመላዋ ዌስት ባንክም ከግሪን ላይን ወሰንም አልፈው ሞት የሚዘሩት ከዚህ ቦታ ነው።
የመካከለኛው ምስራቅ ተቋም ምክትል ፕሬዚደንት የሆኑት ብራያን ካቱሊስ ለቪኦኤ በሰጡት ቃል ጄኒን ለረጅም ጊዜ የፍልስጤም ታጣቂ ቡድኖች ጠንካራ ይዞታነት ታሪክ ያላት መሆኗን አመልክተዋል።
So what we see are militias that are not affiliated with
ስለዚህ እነዚህ የምናያቸው ሚሊሻዎች ካንዳንዶቹ ዋናውና ከሆኑት የፍልስጤማውያን አንጃዎች ግንኙነት ያላቸው አይደሉም። በህግና ስርዓት ላይ ከባድ ስጋት እየደቀኑ ያሉት እነሱ ናቸው። ለእስራኤል የሽብርተኝነት ስጋት መሆናቸው ብቻ ሳይሆን ተራ የፍልስጤም ዜጎችንም ፈተና ውስጥ ከተዋል። ስለዚህ እንደሚመስለኝ አንዳንዶች የእስራኤል የመከላከያ ኃይሎች ከስጋቶች አኳያ ተገቢ እርምጃ አድርገው ይመለከቱታል።
የፍልስጤም የጤና ሚኒስትር ማይ አልካይላ በበኩላቸው የእስራኤል የመከላከያ ኃይሎች በሁለቱ ቀናት ወረራቸው ሆስፒታሎችን ኢላማ አድርገዋል ብለው ወንጅለዋል። ወራሪዎቹ ኃይሎች ጥቃቱን ከጀመሩበት ጊዜ አንስተው የጀኒንን የመንግስት ሆስፒታል ደብድበው በውስጡ የነበሩ ብዙ ዜጎች ላይ ከባድ ጉዳት አድርሰዋል። አላማል ሆስፒታል ላይም ከአንድ ጊዜ በላይ ተኩሰው አንድ ሰው አቁስለዋል። ዛሬ ከቀትር በኋላ ደግሞ ኢብን ሲና የልዩ ሕክምና ሆስፒታል ግቢን በብረት ለበስ ተሽከርካሪ ጥሰው ገብተዋል። የጀኒን ከተማ አምቡላንሶችና ሰራተኞችን ሆን ብለው ለቁስለኞች እንዳይደርሱ አድርገዋል። ወራሪዎቹ ኃይሎች አምቡላንሶችና ሰራተኞቻቸው ላይ እየተኮሱ ቁስለኞችን እንዳያክሙ ሲያደርጉ ዓለም በጠቅላላ አይቷል።
ሬፊጂስ ኢንተርናሽናልን ጨምሮ የሰብአዊ መብት ቡድኖች የእስራኤል የጦር ኃይልና የፍልስጤም ታጣቂ ቡድኖች እየተባባሰ ያለውን ግጭት በአስቸኳይ እንዲገቱ፣ በተለይም በሲቪሎች ላይ የሚደርሰው ጥቃት እንዲቆም ተማጽኖ አቅርበዋል። አያይዘውም እስራኤል ብዛት ያለው ሕዝብ በሚኖርበት የጄኒን የስደተኛ መጠለያ ካምፕ ላይ የአየር ጥቃት ማድረሷ የሚያስጨንቅና ያልተመጣጠነ አድራጎት ነው ብለዋል።
ቆንጅታየን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ ሐሙስ ዝግጅታችንን ነው። እስከ ምሽቱ 4 ሰዓትም ስርጭታችን ይቀጥላል። አሁን ለዚህ ክፍል ቀዳሚ ወዳደረግነው ዘገባ ነው የምናልፈው።
በምዕራብ ሸዋ ዞን የሚዳቀኝ ወረዳ ነዋሪ እንደሆኑ የጠቀሱ
የ የዘገባውን መጀመሪያ ወይም መክለሚያ ነው የሰማችሁት። አሁን ዘገባውን ላስተዋውቅ። በኦሮሚያ ክልል ማዳበሪያና ምርጥ ዘር ያላገኙ አርሶ አደሮች የዘር ወቅት እያለፈባቸው እንደሆነ ገልጸው አቤቱታ አቅርበዋል። አንዳንድ አርሶ አደሮች የዘር ወቅት ሊጠናቀቅ ጥቂት ቀናት ብቻ በቀሩት በዚህ ወቅት ሁኔታው በገጠማቸው የማዳበሪያ እጥረት ካልተቀረፈ ረሃብ ሊከሰት ይችላል ይላሉ። በቀጣዩ ዓመት ልንራብ እንችላለን በሚል ስጋት እንዳደረባቸው ያመለከቱት የምዕራብ ሸዋ ዞን የግብርና ጽሕፈት ቤትና የህብረት ሥራ ማስፋፊያ ኤጀንሲ በበኩሉ የማዳበሪያ አቅርቦቱ በአገር ደረጃ አነስተኛ ነው ይላል። ፀሐይ ዳምጠው ናት የተከታተለችው።
በምዕራብ ሸዋ ዞን የሚዳቀኝ ወረዳ ነዋሪ እንደሆኑ የጠቀሱ አርሶ አደር ለደህንነታቸው እንደሚሰጉ በመግለጽ ስማቸው እንዳይጠቀስ የጠየቁ በማዳበሪያ እጦት እጣ ፈንታችን ረሃብ ነው ሲሉ አብራርተዋል።
የማዳበሪያ እጥረት በእጅጉ እየጨመረ ነው። አንድ ኩንታል ከ7000 እስከ 11000 ብር ደርሷል። እርሱም በቡድን በቡድን ነው የሚሰጠው። ከአንድ ቀበሌ በዕጣ ለስድስት ሰው ይሰጣሉ። የህብረት ሥራ ማኅበራት ማዳበሪያ ሲጠየቁ የለም ይሉናል። ለነጋዴ ግን እንደሚሰጡ እንገምታለን። ዋጋቸው ከባድ ነው እንጂ ነጋዴዎች አላቸው።
ከቡድኖ በደሌ ዞን ጨዋቃ ወረዳ ነዋሪዎች መካከል በጸጥታ ችግር ምክንያት ማዳበሪያ ወደ ቀበሌዎች አለመግባቱን ጠቅሰው መንግስት አፋጣኝ መፍትሄ እንዲሰጣቸው ጠይቀዋል። በተመሳሳይ በሰሜን ሸዋና በምስራቅ ወለጋ አንዳንድ ወረዳዎች የሚገኙ አርሶ አደሮች ማዳበሪያውን መንግስት በወቅቱ ተከታትሎ ወደ አርሶ አደሩ ካላደረሰ የዘር ወቅት ማለፉ እንደሚያሳስባቸው ስጋታቸውን ገልጸዋል። ለደህንነት የሰጋለው ስሜ አይጠቀስ ያሉት በምዕራብ ሸዋ ዞን ሊበን ወረዳ እንደሚኖሩ የጠቆሙ ነዋሪ በበኩላቸው የማዳበሪያው አቅርቦት አነስተኛ ነው በሚል የህብረት ስራ ማህበራት ሰራተኞችና ነጋዴዎች በሁለትና ሶስት እጥፍ ዋጋ ለአርሶ አደሩ እየሸጡ እንደሆነ ተናግረዋል።
አሁን ዘር የሚዘራበት ወቅት እያለፈ ነው። በተለይ ስንዴና ገብስ ለመዝራት መሬቱን አዘጋጅተን ማዳበሪያ ብንጠብቅም አጥተን እንዲሁ ነው ያለ ነው። የህብረት ስራ ማህበራት ከነጋዴዎች ጋር ተመሳጥረው ለነጋዴ እየሸጡ ነው። ሲጀመር ነጋዴ ማዳበሪያ ለመሸጥ ፈቃድ የለውም። ማዳበሪያው በነጋዴዎች እጅ ነው ያለው። አርሶ አደሩ በጣም ተቸግሯል። መፍትሄ እንፈልጋለን።
የምርት ማሳደጊያ አቅርቦትን በተመለከተ አርሶ አደሮቹ ላነሱት ቅሬታ የምዕራብ ሸዋ ዞን ግብርና ጽሕፈት ቤት ኃላፊ አቶ ተፈራ አራርሳ ተከታዩ ምላሽ ሰጥተዋል።
የማዳበሪያ አቅርቦት እጥረት አለ። በወቅቱ በአርሶ አደሮች እጅ እየደረሰ አይደለም። ነገር ግን በሕገ ወጥ መንገድ በነጋዴዎች ይሸጣል ስለተባለው እኛ አላየንም። እስካሁን በዞናችን አልገጠመንም። ችግሩ ካለ እናጣራለን።
የህብረት ስራ ማስፋፊያ ኤጀንሲ ህብረተሰቡ በሰራተኞቹ ላይ የሚያነሳውን የስነ ምግባር ችግር እንደማያውቀውና ወደፊት ግን ተጠያቂነትን ለማረጋገጥ እንደምሰራ የጽህፈት ቤቱ ኃላፊ አቶ ማሞ ረጋሳ ለአሜሪካ ድምጽ ተናግረዋል።
ለሞተ ከራ አደዳ ሲንጎዩም ሱዳን ማለቃ አውቆና ቡራራ ቡዴ ዶብራቲ ደልዳሉ አርገዮተ
ሰዎችን በገንዘብ ደልሎ ማዳበሪያን ከአርሶ አደር ነጥቆ ወደ ሌላ አካባቢ ወስዶ የሚነግድ ከሆነ ለህብረተሰቡ በአፋጣኝ አሳውቆ ህጋዊ እርምጃ ሊወሰድ ይገባል። እስካሁን የደረሰን ጥቆማ የለም። አሁንም ተከታትለን ህጋዊ እርምጃ እንወስዳለን።
በጉዳዩ ላይ ከኦሮሚያ ግብርና ቢሮ፣ ከኦሮሚያ ህብረት ስራ ማስፋፊያ ኤጀንሲና ከግብርና ሚኒስቴር መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ይሁን እንጂ ቅሬታዎቹ ከተለያዩ ዞኖች አርሶ አደሮች እንደደረሱትና ጉዳዩ አፋጣኝ መፍትሄ እንደሚያስፈልግ የኢትዮጵያ ሰብአዊ መብቶች ኮሚሽን ገልጸዋል። አቶ በዳሳ ለሜሳ በኮሚሽኑ ጅማ ቅርንጫፍ ጽህፈት ቤት ኃላፊ ናቸው። በጉዳዩ ዙሪያ ምላሽ ሲሰጡ
ከምዕራብ ሸዋ፣ ከሰሜን ሸዋ እንዲሁም ደግሞ ከወለጋ ዞኖች ከተለያየ አካላት ከገበሬዎችም ቤቶታዎች ሲቀርቡ ነበረ፣ ጥቆማዎች ሲሰጡ ነበረ። ያንን መረጃ መሰረት አድርገን የሚመለከታቸው አካላት ለማነጋገር ሙከራ አድርገን ነበረ። እንደ ምክንያት የሚያቀርቡት ጸጥታ ሁኔታ ችግር፣ እንደ ልብ ማንቀሳቀስ አልቻልንም ባል ምላሽ ተሰጥተዋል። በምዕራብ ሸዋ አካባቢ በግንደብረትና በአሁን ግን ደብረት አካባቢ ደግሞ በጀልዱ በኩል የሚያልፈው መንገድ የተበላሸ ስለሆነ እሱም አስተዋጽኦ አድርጓል የሚል ምላሽ ተሰጥቶናል ማለት ነው። ሆኖም ግን ይሄ ማለት ማዳበሪያ የሚቀርበው በዚህ አስቀጭር ቀን ሰኔ ውስጥ ብቻ ሳይሆን መጀመሪያውኑ በጊዜ ዝግጅት መደረግ ነበረበት። እንደ ኮሚሽን ግን የምንለው መንግስት በግራሚውን በቀን በአስቸኳይ ተደራሽ ማድረግ አለበት የሚል ነው።
ከዚሁ ጋር ተያይዞ በአማራ ክልል ምዕራብ ጎጃም ዞን ባርደር ዙሪያ ወረዳ መሸንት በሚባል አካባቢ የሚኖሩ አርሶ አደሮች የማዳበሪያ እጥረት እንደገጠማቸው ገልጸው በባህር ዳር ከተማ በተደጋጋሚ ሰልፍ ማካሄዳቸውን መዘገባችን ይታወሳል። በተጨማሪም በቤንሻንጉል ጉሙዝ ክልል መተከል ዞን ማንዱራ ወረዳ ለአራት ዓመታት ያህል ከቀያቸው ተፈናቅለው በመጠለያ ጣቢያ የተሰበሰቡና ከማህበረሰቡ ጋር ተቀላቅለው የቆዩ አርሶ አደሮች ወደ ቀያቸው ተመልሰው የግብርና ስራዎችን ቢጀምሩም በማዳበሪያ እጥረት እንደተቸገሩ መናገራቸውን ጠቅሰን መዘገባችን አይዘነጋም። ዛሬ በሀገሪቱ ፓርላማ ስለ ማዳበሪያ ተጠየቁት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አቅርቦቱ የተሻለ ነው ሲሉ ገልጸዋል።
ማዳበሪያ በሚመለከት ያለውቱ የመጣ አመት 400-450 ሚሊዮን ዶላር ገደማ ነው ማዳበሪያ የኢትዮጵያ መንግስት ወጪ ያወጣው። አሁን 1 ቢሊዮን ዶላር አወጣን ካል የተሰጠውን ትኩረት ከምናወጣ ወጪ አንጻር በቀላሉ መገመት ይቻላል። በዚህ አመት በውጭ ምንዛሪ ካቀረብነው ሀብት ከሰጠው ድጎማ ተጨማሪ በትራንስፖርት ዘርፍ ቀደም ሲል ከጅቡቲ ወደብ ማንሳት የምንችለውን አቅም በሶስት እጥፍ ከፍ አድርገናል። የባቡር የማንሳት አቅም በከፍተኛ ደረጃ ተሻሽሏል። ዘንድሮ 12.9 ሚሊዮን ኩንታል መጀመሪያ ከገዛ በኋላ ለትግራይ ክልል 800,000 ኩንታል ተጨማሪ ማዳበሪያ ገዝተናል። አና ከተረፈው ጋር ተጨምሮ 15.9 ሚሊዮን ኩንታል ገደማ ማዳበሪያ ተገዝቷል። ከ9 ሚሊዮን በላይ ገብቷል። ቀሪው ማግባት ላይ ይገኛል።
አርሶ አደሮቹ እንዳሉት ደግሞ ከምርት ማሳደጊያ እጥረት የተነሳ በተለያዩ ዞኖች የመዝሪያ ወቅት ሊያልፍባቸው ጥቂት ቀናት በመቅረታቸው በሚቀጥለው ዓመት ለምርት መቀነስ ብሎም ለረሃብ እንጋለጣለን የሚል ስጋት ውስጥ መውደቃቸውን እየገለጹ ነው። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
አመሰግናለሁ ፀሐይ። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ተከታዩም ከተመሳሳይ ርዕስ ጋር ያቆየናል። የገበሬዎቹንም ድምፅ የሚያጠናክር ይመስላል። በተያዘው የምህር እርሻ ወቅት እየታየ ባለው የግብአት እጥረት የተነሳ በመጪው ዓመት የምርት መቀነስ ሊያጋጥም እንደሚችል ባለሙያዎች ተናገሩ። የግብርና አማካሪው ዶክተር ደምስ ጫን ያለውና የምጣኔ ሀብት ባለሙያው ዶክተር አረጋ ሹመት ለአሜሪካ ድምፅ በሰጡት አስተያየት የእርሻ ግብአት ለአርሶ አደሮች በወቅቱ አለመቅረቡ በመጪው ዓመት የምርት መቀነስና የምርት እህል እጥረት ሊፈጠር እንደሚችል ስጋታቸውን ገልጠዋል። የሰብል ምርት እጥረቱ በኢንዱስትሪ ልማትና በውጭ ምንዛሬ ግብይት ላይም አሉታዊ ተጽዕኖ እንደሚኖረው ነው ያመለከቱት። ለዝርዝሩ ገብረ ሚካኤል ገብረ መድህን።
በቅርቡ ለአሜሪካ ድምፅ አስተያየት የሰጡ የምዕራብ ጎጃም አርሶ አደሮች በዘንድሮው የምህር እርሻ የግብአት እጥረት ስላጋጠማቸው ማሳቸውን ያለ ማዳበሪያ ለመዝራት እንደተገደዱ ተናግረዋል። በሌሎች የኢትዮጵያ አካባቢዎች ያሉ አርሶ አደሮችም ተመሳሳይ ችግር እያጋጠማቸው እንደሚገኝ መግለጻቸውን በተከታታይ ዘግበናል። ይህ አርሶ አደሮችን እያማረረ ያለ የግብአት እጥረት እንዴት ተፈጠረ ስንል የጠየቅናቸው ባለሙያዎች ለችግሩ መከሰት የተለያዩ ምክንያቶችን ጠቅሰዋል። ዶክተር አረጋ ሹመት የኢኮኖሚ ባለሙያ ናቸው።
ባለፉት 5 እና 4 ዓመታት ዓለም አቀፍ ወረርሽኙ ተከሰተ። ከዛም ደግሞ ዓለም አቀፍ የፖለቲካ ቀውሶች ተከሰቱ። እነዛን ተከትሎ የማዳበሪያ ዋጋ ማዳበሪያ በዓለም አቀፍ መመረት እና የማምረቻ ዋጋው ጨመረ። መመረቱ ደግሞ ቀነሰ። ደግሞ የትራንስፖርት ኮስቱ ደግሞ ከፍተኛ እየሆነ መጣ። ከዛም ውጭ ደግሞ በትልቁ አምራች የሚባሉት ሀገራት ውስጣዊ ፖለቲካ እና አጎራባቾቻቸው ጋር ያለ ፖለቲካ ቀውስ ምርቱን እንዳያመርቱ አደረጉት እና ይሄ ግብአት በሚፈለገው መልኩ ከውጭ ሀገር አስመጭ ወደ ሆኑት ሀገሮች ለምሳሌ እንደ ኢትዮጵያ ያሉትን እንደልባቸው የሚፈልጉትን መጠን እንዳያገኙ አደረጋቸው።
ሌላው ምክንያት ደግሞ ከውጭ ምንዛሪ ጋራ የተያያዘ እንደሆነ ይጠቅሳሉ።
የግብርናውን ግብአት ብቻ ሳይሆን የኢንዱስትሪ ግብአቶችንም 75% በላይ የኢንዱስትሪ ግብአቶቻችን ከውጭ የሚመጡ እንደሆኑ ይታወቃል። ይህንን ከውጭ የምናስመጣበት ገንዘብ ደግሞ ከጊዜ ወደ ጊዜ ሀገሪቱ እጥረቱ እየተፈጠረባት በመሄዱ እና እየገዘፈ በመሄዱ የምትፈልገውን መጠን እንዳታስመጣ አድርጓል።
በዚህ ጉዳይ ላይ ሀሳባቸውን ያጋሩን የግብርና አማካሪው ዶክተር ደምስ ጫን ያለው ግን ለግብአት እጥረት መከሰት የውጭ ምንዛሪ ምክንያት አይሆንም ይላሉ። በኢትዮጵያ ማዳበሪያ የሚያስፈልገው የመሬት ስፋት ከአምስት ሚሊዮን ሄክታር አይበልጥም፣ ለዚህ የሚያስፈልገው ማዳበሪያም ብዙ አይደለም የሚሉት ዶክተር ደምስ ሀገሪቱ ለሸቀጦች መግዣ ከምታወጣው የውጭ ምንዛሪ ውስጥ ግብርናው 4% ብቻ እንደሚይዝም ይናገራሉ። በመሆኑም ችግሩን የውጭ ምንዛሪ እጦት ሳይሆን የአሰራር ጉድለት የፈጠረው እንደሆነ ገልጿል።
ከመንግስት አሰራር ያለመቀናጀትና ቀልጣፋ ያለመሆን የመጣ ይመስለኛል። ባጭሩ ለምንድን ነው ቴክኖሎጂን መጠቀም የጀመሩ ገበሬዎች ስራቸውን ስሩ አቅርቡልን እያሉ ሲጮሁ እኛ ማቅረብ ያልቻሉ? ችግሩ ያለው ከፖሊሲ ከስትራቴጂ አንጻር ሳይሆን በፕሮግራሞችና በተቋማት መካከል ያለ ችግር ነው የሚታየው። እኔ የሚሸተኝ ምንድን ነው ችግራቸው? ለምንድን ነው ተግባብተው ተቀናጅተው ሊሰሩ ያልቻሉ? አሁን እኮ ችግሩ የገባ ማዳበሪያ መጋዘን ውስጥ ተቀምጧል ብሎ እኮ ባለስልጣናት ሲናገሩ ሰምተናል፣ አሳይተውናል። ይህ ሁሉ ምንድን ነው? የመቀናጀት ወስኖ ያለመስራት ችግር ያለው እዛ አካባቢ ነው።
በቅርቡ ለአሜሪካ ድምፅ ቃለ መጠይቅ የሰጡት የግብርና ሚኒስትር ዴኤታ ዶክተር ሶፊያ ካሳ መንግስት ለዚህ ዓመት በ56.7 ቢሊዮን ብር 15 ሚሊዮን ኩንታል ማዳበሪያ ግዢ እንደፈጸመ ጠቅሷል። እስካሁን ድረስም ከ8 ሚሊዮን ኩንታል በላይ ማዳበሪያ ለአርሶ አደሮች እንደተሰራጨ ገልጸው አሁን የሚታየው እጥረት በሁለት ምክንያቶች እንደተፈጠረ አመልክቷል።
አንደኛ በዚህ ዓመት ማዳበሪያን የገዛ ነው በጣም ቀድመን ነው ማስገባት የሚጀምር ነው ቀድመን ነበር። በመሀል ለአንድ ወር አካባቢ ኤልሲ ሳይከፈት በመዘግየቱ ምክንያት የኤንፒኤስ የማጓጓዙ ስራ የተወሰነ ዘግይቶ ነበረ። ስለዚህ ያ ሲዘገይ ቀድሞ በተለይም በቆሎ የሚዘሩ አካባቢዎች የተወሰነ እጥረት ገጥመዋል እና አንዳንድ ቦታ ደግሞ ሰው ሰራሽ እጥረትም ነው። ለምሳሌ አንድ መሰረታዊ ህብረት ስራ ማህበር 100 ሺህ ጠይቆ ከሆነ ያ 100 ሺህ ካልገባልኝ ማሰራጨት አልጀምርም ብለው መጋዘን ዘግተው የነበሩ መሰረታዊ ህብረት ስራ ማህበራት ነበሩ እና እነሱን እንግዲህ አሁን ሱፐርቪዥን ቲም ወጥቷል። ኦልሞስት ሱፐርቪዥንን ጨርሶ እየተመለሰ ነው ያለው። በአራት ክልል በክልሎች ሄዶ እያየ ነው ያለው።
ከቅንጅታዊ አሰራር ጉድለት ባሻገር የእርሻ ግብአት በወቅቱ እንዳይሰራጭ ያሰናከለ ሌላም ችግር እንዳለ ዶክተር አረጋ ይናገራሉ።
አገር ውስጥ ያሉ አለመረጋጋት፣ ግጭቱ፣ እዚህም እዛም የሚስተዋለው አለመረጋጋት በከፍተኛ ሁኔታ እንቅፋቱ ነው። ከዛሬ 5 እና 4 ዓመት በፊት እንዲህ ሸቀጥ የሚጭኑ ተሽከርካሪዎቻችን ሌሊትም ቀንም እንደልባቸው ይንቀሳቀሱ ነበር። ያ አሁን እንደ ታሪክ እያወራ ነው። ስለዚህ ይሄ ደግሞ አገር ውስጥ የገባችውም እንኳ የመጣችውም በውድም ተገዝታ በብዙ ፍለጋ ቤት ግብአትም ለአርሶ አደሮቻችን በጊዜውና በሰዓቱ እንዳትደርስ እያደረጋት ነው።
ይህ ችግር በጊዜ ካልተፈታ ወደፊት የምርት እጥረት ሊያስከትል እንደሚችል ባለሙያዎቹ ተናግረዋል። በኢትዮጵያ ውስጥ 98% የሚሆነውን የምግብ እህል የሚያመርቱት አነስተኛ አርሶ አደሮች እንደሆኑ የሚናገሩት ዶክተር ደምስ ጫን ያለው ለእነዚህ በወቅቱ ግብአት ማቅረብ ካልተቻለ በወደፊት የምርት አቅርቦት ላይ ተጽዕኖ ሳያስከትል እንደማይቀር ስጋታቸውን ገልጿል።
ለምሳሌ ያህል በአንዳንድ አካባቢ እስከ 7 ኩንታል ድረስ የሚጠቀሙ ገበሬዎች እንዳሉ ሰምቻለሁ። ይመልስልናል፣ ያዋጣናል ነው የሚሉት፣ ከምርታማነት አንጻር ማለት ነው። ይሄ የሚያሳይ እነዚህ አይነት ገበሬዎች በወቅቱ ካልደረሳቸው በእነሱ አካባቢ ሊቀንስ የሚችለው የምርት መጠን ከፍተኛ ነው። ምክንያቱም ምርታማነታቸው በሄክታር ብዙ ነውና ሰርፕለስ አምራች ናቸው የምንላቸው ገበሬዎች ወደ 80% የሚያቀርቡት ደግሞ ከ2-5 ሄክታር ያላቸው ገበሬዎች ናቸው። እነዚህ ገበሬዎች በሚያጡበት ጊዜ ምርታማነታቸውን በጣም ይጎዳዋል።
ኢትዮጵያ በአሁኑ ጊዜ ባለ2 አሃዝ የዋጋ ግሽበትን እያስተናገደች እንደሆነችና የዋጋ ግሽበቱንም የምግብ ሸቀጦች እንደሚመሩት የሚገልጹት ዶክተር አረጋ ደግሞ በግብአት እጥረት ምክንያት የሚከሰተው የምርት መቀነስ ይህን ችግር ያባብሳል ብለዋል።
የምግብ ሰብሎች ወይም ደግሞ የምግብ አቅርቦቱ ላይ ከፍተኛ የሆነ ተጽዕኖ ያመጣል። መጀመሪያውኑም ከፍተኛ የሆነ የዋጋ ግሽበት ታስተናግድ ለነበረች ሀገር፣ ከፍተኛ የሆነ የምርት እጥረት ለነበረባት ሀገር ይሄ ተባብሶ የዋጋ ግሽበቱ ላይ እጅጉን የበዛ ተጽዕኖ ያመጣል። ሁለተኛውና ቀጥተኛው ደግሞ ኢንዱስትሪዎቻችን እንደሚታወቀው ብዙዎቹ የሀገር ውስጥ ጥሬ ዕቃ ይጠቀማሉ። የሀገር ውስጥ ጥሬ ዕቃ የሚጠቀሙት ደግሞ አንዱ ከግብርናው ነው የሚወጣላቸው። እነዛ በሚፈልጉት መጠን አላገኙም ማለት አንደኛ ማምረት የሚችሉትን ያለ ምርት ያደርጋቸዋል። ይህም ደግሞ የእነሱ ገቢ፣ የእነሱ ኢንቨስትመንት፣ የእነሱ ስራ ፈጠራ አቅም ላይ የራሱን አስተዋጽኦ ያደርሳል።
የኢንዱስትሪ ግብዓት እጥረት የሰራተኞች ቅነሳን ያስከትላል። ይህም የስራ አጥነቱን ችግር እንደሚያባብሰው የሚገልጹት ዶክተር አረጋ ወደ ውጭ የሚላኩ ሰብሎችና ጥራጥሬዎች መጠንም ስለሚቀንስ ሁኔታው የውጭ ምንዛሬ ግኝትም ላይ ተጽዕኖ ይፈጥራል ይላሉ። አሁን የሚታየው የግብዓት እጥረት በምርትና ምርታማነት ላይ ተጽዕኖ ይኖረው እንደሆነ የተጠየቁት ሚኒስትር ዴኤታዋ ዶክተር ሶፊያ ካሳ በበኩላቸው ይህን ከወዲሁ መናገር እንደማይቻል ገልጿል።
እንግዲህ ይሄ አሰስመንት ይፈልጋል። ምክንያቱም ምን ያህል አርሶ አደር ነው ያለ ማዳበሪያ የዘራው የሚለው በደንብ አሰስመንት ይፈልጋል። አንዳንዱ ትንሽ የሚጋጨው ነገር ምንድን ነው፣ ክልሎች መጋዘናቸው ውስጥ በሚሊዮን የሚቆጠር ኩንታል ይዘው ይሄኛው ገበሬ ግን ያለ ማዳበሪያ ነው የዘራው ሲባል ትንሽ ኮንትራዲክት ያደርጋል። አሁን ያለ ማዳበሪያ ዘራ ማለት ምንም ጥያቄ የለውም የምርት ቅናሽ ይኖራል። ሌላ አማራጭም ተጠቅሞ ሊሆን ይችላል። ዞሮ ዞሮ ግን ያለ ማዳበሪያ የዘራ አርሶ አደር ምን ያህል አለ? ይህም ማወቅ አለብን። ይህም ማወቃችን አንደኛው የምርት ቅነሳ ምን ያህል ይሆናል የሚለውን ለመስራት፣ ሁለተኛ በቀጣይ መቼ ነው ማዳበሪያ እዛ ቦታ ላይ ማድረስ ያለብኝ የሚለውን እቅዱንም እንዲያስተካክል ይረዳናል።
ባለሙያዎቹ ግን ችግሩ የከፋ መዘዝ ከማስከተሉ በፊት መንግስት ትኩረት ሊሰጠው ይገባል ይላሉ ዶክተር አረጋ ሹመት።
እንደሚታወቀው የምንሰማቸው ፕሮጀክቶች አሉ። ምናልባት ሀገራዊ ለረጅም ጊዜ የሰጡናቸው ጥሩ ሊሆን ይችላል፣ ግን ለጊዜውና አንገብጋቢ ወደሆኑ ስራዎችና ኢንቨስትመንቶች በጀት ማዞር ስለሚኖርበት አሁን ግብርናው ላይ ሊታለፍ የማይገባውና የህይወት ጉዳይ ስለሆነ የምግብ ጉዳይ ስለሆነ አንዳንድ ፕሮጀክቶችን ለጊዜው ጋፍ አድርጎ የበጀት ዝውውር ማድረግ ይኖርበታል መንግስት።
ዶክተር ደምስ ጫን ያለው ደግሞ ችግሩን በዘላቂነት ለመፍታት አርሶ አደሮች በተለያየ መንገድ መደገፍ ይገባቸዋል ባይ ናቸው።
የኢትዮጵያን ግብርንና ያቆማትና ወደ ዘላቂ ንግድን ተኮርና ዘመናዊነት ሊያመጣ የሚችል ማንም የውጭ አይደለም። ይኸው የኢትዮጵያ ገበሬ ነው፣ ግን ከታገዘ ነው። ከታገዘ ወደ አነስተኛ ዘመናዊና ንግድ ተኮር የተሸጋገረው ገበሬ ወደ መካከለኛና ወደ ከፍተኛ እርሻ ባለቤትነትና አምራችነት የማይሄድበት ምን ምክንያት የለም። ዲሞንስትሬትም እያደረጉ ነው አንዳንዶቹ። መንግስትም በለው በግል ሴክተር ውስጥም ያሉ ሊሆን ይችላሉ። ከትርክት ባለፈ ተጨባጭ የሆነ ነገር እያደረጉ አይደለም ያለው በመረጃዎች ነው። የኢትዮጵያ ግብርና ውስጥ ያሉ ገበሬዎች ከ80% በላይ የንግድ ባንኮች የሚሰበስቡትን ተቀማጭ እየተሰበሰበባቸው ለእነሱ ግን 1% እንኳን የሚሆነው ብድር አይደርሳቸውም። ይሄ መረጃ ስላለን ነው የምነግርህ። ምንድን ነው የምታደርግ ያለው? ግብርናን እኮ እንደው እንደ ከሳች ላም እያለብከው መኖ የማትመግባት ላም እንደማለብ እኮ ነው። እና ከማውራት እንውጣ ስለ ግብርና፣ ከትርክቶች ወጥተን በሁሉም አካባቢ እባካችሁ እንስራ ነው የምለው።
የግብርና ሚኒስትር ዴኤታ ዶክተር ሶፊያ ካሳ በበኩላቸው አሁን የሚስተዋለውን የማዳበሪያ እጥረት ለመቅረፍ የሚያስችል አቅርቦት ስለሚኖር አርሶ አደሮች ስጋት ሊገባቸው አይገባም ብለዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን፣ አሁን የምሽቱ የመጨረሻ ቅንብራችን ሳይንስና ሕይወት ነው። ማየት የተሳናቸው አቅጣጫ የሚመራ ጫማ ይለናል። ማየት የተሳናቸውን ወይንም አይናቸው በትክክል ማየት የሚያስቸግራቸው ሰዎች በተለምዶ በበትርና በሰለጠኑ ውሾች በመመራት የዕለት ተዕለት ኑሯቸውን ያከናውናሉ። አንድ ጃፓን ጀማሪ የቴክኖሎጂ ኩባንያ ግን ለጉዞ የሚረዳቸውን ቴክኖሎጂ ጫማ ውስጥ በመቅጠም ላይ ነው። ቲና ትሪናት ያጠናቀረችው እንግዲህ ወልዴ እንዲህ አሰናድቶታል።
ማየት ለተሳናቸው ወይም አይናቸው በትክክል ለማያይ ሰዎች ጉዞ ማለት በበትር ወይም በውሾች መሪነት የሚከናወን ተግባር ነው። በጃፓን ግን ለጉዞ የሚረዳ ብሬል ብሎክስ ብለው የሚጠሩት የእግረኛው መንገድ ላይ በመነጠፉና ሲረግጡት ለየት ያለ ቅርጽ ስሜት ስለሚሰጥ ማየት የተሳናቸው ሰዎች ያንን ተከትለው ይሄዳሉ። ሪዮሂ ቶኩዳ ከኩባንያው ኃላፊዎች አንዱ ናቸው።
በጃፓን በብዛት ይታወቃል፣ መንገዶች ላይ ተነጥፎ ይገኛል።
በእግረኛ መጓዣው መንገድ ላይ የሚገኘውና ሲረግጡት ለየት የሚለው ንጣፍ በመላው ዓለም ጥቅም ላይ በመዋል ላይ ይገኛል። ተጠቃሚዎች ሲረግጡት ቆርቆር የሚል ምልክት የሚሰጣቸውን ይህን የመንገድ ላይ ንጣፍ ተከትለው በመሄድ ያሻቸው ቦታ ይደርሳሉ። አሺራሴ የተሰኘው የጃፓን ኩባንያ ይህን ሐሳብ በማሻሻል የመንገድ ላይ ንጣፉ የሚሰጠውን ስሜት አይነት የሚሰጥን ቴክኖሎጂ ጫማ ላይ መትከል ችሏል። በድጋሚ ሪዮሂ ቶኩዳ
ብሬል ብሎክስ ወይም መንገድ ላይ ያለው ንጣፍ የሚሰጠውን የንዝረት መልእክት እንዴት ጫማ ውስጥ መትከል እንችላለን የሚለው መነሻ ንጥባችን ነው።
አሽራሴ ወይም በጫማ ውስጥ የሚተከለው ቴክኖሎጂ የጉዞ አቅጣጫ ነው የሚጠቁመው በንዝረት አማካይነት ነው። ከዚህ በተጨማሪም በጫማ ውስጥ የንዝረትን ስሜት የሚያደምጡ ወይም የሚፈትሹ ትናንሽ የኤሌክትሪክ መሳሪያዎች ተገጥመዋል። ሪዮሄ ቶኩዳ ይህን ያብራራሉ።
በአንዱ መሳሪያ ላይ ሶስት አቅጣጫ ጠቋሚ አለ። ጥቅም ላይ ለመዋል ሁለቱም መሳሪያዎች ሁለቱም ጫማዎች ላይ መገጠም አለባቸው።
በጫማው ላይ የተገጠሙት መሳሪያዎች በብሉቱዝ አማካይነት በስልክ ላይ ከተጫነው መተግበሪያ ጋር ይገናኛሉ። ተጠቃሚዎች የሚሄዱበትን አድራሻ ያስገባሉ። ከዛም የጉዞ መስመር አቅጣጫ ይወጣል። ንዝረትን የሚያደምጡት መሳሪያዎች በቀኝ ወይም በግራ ጫማ ላይ የተገጠመውን መሳሪያ እንዲነዝር በማድረግ ጉዞው ወዴት አቅጣጫ እንደሆነ ይጠቁማሉ። ቀኙ ጫማ ከነዘረ ወደ ቀኝ መታጠፍ ነው።
ንዝረቱ ወደ መታጠፊያው በቀረቡ ቁጥር እንዲጨምር ተደርጎ የተሰራ ነው። መታጠፊያው ላይ ሲደርስ በደንብ ይጨምራል።
የቴክኖሎጂው ፈጣሪዎች እንደሚሉት ማየት የተሳናቸው ወይም አይናቸው በትክክል የማያይ ሰዎች ጫማው የጉዟቸውን አቅጣጫ በመምራት ስለሚረዳቸው እነርሱ ሌላው የአካባቢያቸው ጉዳይ ላይ እንዲያተኩሩና አካባቢያቸውን እንዲያጤኑ እድል ይሰጣል። ፈጣሪዎቹ በተጨማሪም እንዳስገነዘቡት አሽራሴ ቴክኖሎጂን ጫማው ላይ ከገጠሙ ስለሚሄዱበት አቅጣጫ መጨነቅ አያስፈልገውትም።
አሽራሴ አቅጣጫውን ይከተላል። ስለዚህ ተጓዦቹ ጥንቃቄ ማድረጉ ላይ ያተኩራሉ።
እይታን ከነጻነትና ራስን ከመቻል ጋር ያቀናጀ ቴክኖሎጂ።
የዛሬው እዚህ ላይ አበቃ። ነገ እንገናኝ። ደህና ደሩ።